Hallelujah. Kisos and tamat, I'll tell her what I'm here now. I love what I'm saying now. Yegane fechi yabaran, I'll tell her what I'm zare miseran. Zera la minura li yabaran, kam nam nuts gata. Yamba kekal ayarachim, yeah, Jesus gal.
እግዚአብሔርን ስለ ቃሉ በጣም አርገና መሰግናለን። እግዚአብሔር ደግሞ ስለ ፈቀደልንና በዚህ በዮሐንስ ወንጌል ላይ ህይወት ተገለጠ በሚል ዋና ሐሳብ ክፍል በክፍል የማጥናትን እድል እግዚአብሔር ስለሰጠን እግዚአብሔርም ስለረዳን በጣም አርገ ያመሰግናለሁ። ለዛሬ በዮሐንስ ወንጌል ምዕራፍ 8 ቁጥር 31 እስከ 33 ድረስ ያለውን ክፍል አነብና ከዚያ ትምህርታችንን እንቀጥላለን። ዮሐንስ ወንጌል ምዕራፍ 8 ቁጥር 31 እስከ ቁጥር 33 እንደዚህ ይላል። ኢየሱስም ያመኑትን አይሁድ እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ፣ እውነትንም ታውቃላችሁ፣ እውነትም ማርነት ያወጣችኋል አላቸው። እነርሱም መልሰው ያብርሃም ዘርነን ለአንድምስ እንኳን ከቶ ባሪያዎች አልሆንም፣ አንተ አርነት ትወጣላችሁ እንዴት ትላለህ አሉት ይላል። ኢየሱስ ላመኑት አይሁድ እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ አላቸው ይላል። ዮሐንስ ወንጌል ምዕራፍ 8ን አብራችሁ ለተነሽ ጊዜ ለተከታተላችሁ ሰዎች ዮሐንስ ወንጌል ምዕራፍ 8 በጣም ሁለተኛውና ትልቁ የኢየሱስ ክርስቶስ የኔ ነኝ አዋጅ የኔንታ አዋጅ ያለበት እንደሆነ ተመልክተናል። ዮሐንስ ወንጌል ምዕራፍ 8 ቁጥር 12 እኔ የዓለም ብርሃን ነኝ ነው ኢየሱስ ክርስቶስ ዲክሌር ያረገው። ኢየሱስ ክርስቶስ የዓለም እውነተኛ ብርሃን እንደሆነ፣ የሰዎችን መንፈሳዊ ጨለማ የሚያበራው እሱ እንደሆነ፣ የሰዎችን ደግሞ የሞራል ጨለማ የሚያበራው እሱ እንደሆነ እና የመዳናችን ሂደት ከእግዚአብሔር የፍጥረት አሰራር ጋራ ያለውን ተመሳሳይነት ለመመልከት ሞክረናል። እና ጌታችን ያለው እውነተኛ ብርሃን እኔ ነኝ፣ ይሄንን ብርሃን የተቀበለ ሰው አሁንም የህይወቱ ብርሃን ይበራለታል፣ ህይወቱ ብርሃን ይሆናል። ደግሞ ጌታችን አያይዞ እንደተናገረው ይሄንን ብርሃን ማመንና አለማመን ያለው የዘላለም እጣፋንታ የሚያስከትለውን የዘላለም እጣፋንታ ለምን ተናገረ? ዮሐንስ ወንጌል ምዕራፍ 8 ቁጥር 21 እኔ እሄዳለሁ ትፈልጉኝም አላችሁ በኃጢአታችሁም ትሞታላችሁ ወደ እኔ ልትመጡ አትችሉም። ስለዚህ ይሄንን ብርሃን ያመነ ሰው ወደ እርሱ ይመጣል፣ ወደ እርሱ ይሄዳል፣ ህይወት ይሆንለታል፣ የዘላለምን ህይወት ያገኛል። ብርሃኑ የህይወት ብርሃን ስለሆነ ያ ሰው ብርሃኑን ያመነ ሰው ህይወት ይሆንለታልና በፍለፊታችን ያለው ይሄንን ብርሃን በማመንና ባለማመን ፍለፊታችን ያለው ነገር የዘላለም ነገር ነው። ይሄንን ብርሃን ያመኑ የዘላለም ህይወት ይሆንላቸዋል። ዘን ይሄንን ብርሃን ያላመኑ ሰዎች ደግሞ እናንተ በኃጢአታችሁ ትሞታላችሁ፣ የዘላለም ሞት ማለት ነው፣ ከእግዚአብሔር መለየት ማለት ነው። ስለዚህ ይሄ ብርሃን ይሄ እውነተኛው ብርሃን ወደ ዓለም የመጣው ብርሃን የህይወት ብርሃን እኔ ነኝ ያለው የሰዎችን የወደፊት እድል ከሁለት የሚከፍል ነው። አይዘር የዘላለም ህይወት ከእግዚአብሔር ጋር መኖር እኔ ባለሁበት ያለው ኢየሱስ ማለት ነው። እኔ ባለሁበት እናንተ ልትመጡ ትችላላችሁ፣ ኦር ደግሞ ይሄንን ብርሃን ያለመቀበል ኮንሲኮንስ ደግሞ የዘላለም ጨለማ የዘላለም ሞት እንደሆነ ተናገረ። አሁን ከዚህ ዛሬ ከምንጀምረው ክፍል ጋር ለማያያዝ ቁጥር 31 ጋር ለማያያዝ ይሄንን በሚናገርበት ጊዜ በዚያን ጊዜ ተሰብስበው የነበሩና ይከራከሩ ከነበሩ አይሁድ መካከል ብዙ አይሁድ ይከራከሩ ነበር። ባለፈው ጊዜ እንዳየነው ምስክርነት እውነት አይደለም የሚሉ ክርክሮች ነበሩ። አባት ወዴት ነው የሚል ክርክር ነበርና ይከራከሩ ከነበሩ አይሁድ መካከል ያለፈውን ጊዜ ክፍል ስንጨርስ በምንድን ነው የጨረስነው? በምንድን ነው የሚያልቀው? ቁጥር 30 ላይ ይህን ሲናገር ብዙዎች በርሱ አመኑ ይላል። ይህን ሲናገር ማለት ይሄ ብርሃን የሚያመጣውን የዘላለም ኮንሲኮንስ የዘላለም እጣ ፋንታ ሲናገር ያን ጊዜ ይከራከሩ ከነበሩ አይሁድ መካከል ብዙ ሰዎች ብዙዎች በርሱ አመኑ ይላል ቁጥር 30 አዎ ብዙዎች በርሱ አመኑ ካለ በኋላም ክርክሩ ግን ይቀጥላል ክርክሩ ይቀጥላል እንግዲህ እስካሁን ድረስ ምዕራፍ 7 ላይ እንዳየነው ምዕራፍ 7 ላይ የነበረው ክርክር ኢየሱስና የማያምኑ አይሁድ ክርክር ነው ምዕራፍ 8 ላይም እስከ ቁጥር 30 ቁጥር 29 አካባቢ ያለው ክርክር ኢየሱስና የማያምኑ አይሁድ ክርክር ነው በርሱ የማያምኑ ሬዚስታንት የነበሩ የተቃዋሚዎች ክርክር ነው ቁጥር 31 ጀምሮም ክርክሩ ይቀጥላል ክርክሩ ግን በኢየሱስና በማያምኑ አይሁድ መካከል ሳይሆን ቁጥር 31 ላይ ኢየሱስም ያመኑትን አይሁድ እንዲህ አላቸው ይላል እነማን ናቸው እነኚህ ሰዎች ያመኑት አይሁድ እነማን ናቸው ቁጥር 30 ላይ ያሉት መሆን አለባቸው ቁጥር 30 ላይ በእኔ ብታምኑ የህይወት ብርሃን ይሆንላችኋል እኔ ወዳለሁበት ትመጣላችሁ በእኔ ባታምኑ ደግሞ በኃጢአታችሁ ትሞታላችሁ ከእግዚአብሔር ትለያላችሁ ሲል ያመኑ በድንጋጤ ያመኑ በኢየሱስና በነኚህ ቅድም አመኑ በሚላቸው ሰዎች መካከል ያለ ክርክር ነው የቅድሞቹ ሰዎች አመነዋል ያመኑ አይሁድ ናቸው ከዚህ ቀጥሎ አሁን የኢየሱስ ታርጌት እነኚህ ሰዎች ናቸው ኢየሱስ አሁን አነጣጥሮ የሚያስተምረውም የሚናገረውም የሚከራከረውም ከነኚህ ሰዎች ናቸው እነማን ናቸው ያመኑት አይሁድ ናቸው ምን አይነት አማኞች ናቸው እነኚህ ያመኑት አይሁድ ልክ ይሄ ኮንፈረንስ ሲካሄድ ይሄ ትምህርት ኢየሱስ ሲካሄድ እናምናለን ባንተ ያሉ ናቸው ባንተ እናምናለን ያሉ ናቸው ወደ ኋላ ግን በመንሄድበት ጊዜ ቀስ ያለን ወደታች በመንሄድበት ጊዜ ምን አይነት አማኞች ናቸው ያለ እንደሆነ እነኚህ አማኞች በኢየሱስ ያመኑ አማኞች ጥልቅ የሆኑ አማኞች አልነበሩም ጥልቅ ደቀ መዛሙርት አልነበሩም ግልብ አማኞች ነገር ናቸው superficial ናቸው አምነዋል ግን ወደታች ወርደን በመናይበት ጊዜ ጥልቅ የህይወት መለወጥ ያላቸው በፍጹም ጥልቅ የህይወት መለወጥ ያላቸው አይመስልም እና ምን አለን ባንታሉ ምናልባትም ከፍርሃት የመነጨ እምነት ነው እኔ ወዳለበት መምጣት ከፈልጋችሁ በብርሃኑ ማመን አለባችሁ ሲል እኔን ካላመናችሁ ደግሞ ይህንን ብርሃን ካልተቀበላችሁ ደግሞ ለዘላለም ትሞታላችሁ ሲል በድንጋጤ ግር ብለው እና ምን አለን ያሉ superficial አማኞች ናቸው የጥልቅ አማኞች አይደሉም የጥልቅ ደቀ መዛሙርት አይደሉም ትዚላችሁ እንደሆነ ዮሐንስ ወንጌል ምዕራፍ 2 ላይ ያነበሩት አይነት አይሁድ ናቸው ዮሐንስ ወንጌል ምዕራፍ 2 ላይ ቤተ መቅደሱን ሲያጸዳው ታስተውሱ ከሆነ ቆይቷል ካየነው ቁጥር 23 ላይ ቤተ መቅደሱን ሲያጸዳው በግርግሩ መሃል በዚያ የቤተ መቅደስ ማጽዳት ስነ ስርዓት መሃል ብዙዎች በርሱ አመኑ ይላል ብዙዎች በርሱ አመኑ እርሱ ግን አይተማመንባቸውም ነበር ይላል እነርሱ ያምናሉ ግን ኢየሱስ አይተማመንባቸውም ነበር ከዚህ ቀጥሎ ያሉት አይሁድም ግልብ የሆነ ስስ የሆነ ስሜታዊ የሆነ እምነት ነው እንጂ ጥልቅ የሆነ የህይወት ለውጥ ያልነበራቸው superficial አማኞች ናቸው የስስ የሆነ ስሜታዊ የሆነ እምነት ማየት ከፈለግን ዮሐንስ ወንጌል ምዕራፍ 8 ላይ ያሉት ሰዎች ናቸው ለምንድን ነው በጣም አልተለወጡም ያልነው ምንም አልተለወጡም በጣም ብቻ ሳይሆን ምንም አልተለወጡም እነኚህ ሰዎች አምነናል ይላሉ ግን አልተለወጡም አንዳንድ ምልክቶችን ተመልከቱ ለምሳሌ አመኑ ይላል ቁጥር 30 ግን ምን አይነት እምነት ነው ያመኑት በጣም ግልብጥብጡን የሚያወጣ አይነት እምነት አይደለም ያመኑትን አይሁድ አሁን ለምሳሌ ጌታ ኢየሱስ ምን አላቸው ይላል በቃሌ ብትኖሩ ደቀ መዛሙርት ትሆናላችሁ እንመጣበታለን ይሄን እውነትን ታውቃላችሁ እውነትም ነጻነት ይሰጣችኋል አለ እውነትም አርነት ይሰጣችኋል አላችሁ ይላል እና እውነትን በማወቅ የሚገኘው ነጻነት ኢየሱስ ሲያስተምር ገና የነሱ እምነት በአብርሃምና በነቢያት ላይ የተንጠለጠለ እምነት ነው በጣም ክርክራቸው አይ ገና ኢየሱስን አመነን ብለው ግን ቁጥር 30 የአብርሃም ዘር ነን ይላሉ ማመን ትችላላችሁ ኢየሱስን አመነናል ብለው በሉ ነጻ ውጡ በቃሌ ኑሩ ሲባሉ አይ ስቲል ገና የአብርሃም ዘር ነን የሚሉ ናቸው ኃጢአተኞች ናችሁ ከኃጢአት ባርነት ነጻ ውጡ ሲላችሁ ወደታች ወረድ ብላችሁ ቁጥር 37 36 37 ላይ የአብርሃም ዘር ነንኛ የሚሉ ናቸው ገና ናቸው ያልተለወጡ ናቸው ያልተለወጡ አማኞች ናቸው በሌላ አገላለጽ በኢየሱስ አገላለጽ ቁጥር 42 ላይ ስታዩ የአብርሃምን ድርጊት አያረጉም አይታዘዙም እንደ አብርሃም ጽድቃቸውን እምነታቸውን በሥራ አይተገብሩም ይልቁንስ ኢየሱስ የማናችሁ ይላቸዋል አመናዋል እኮ ያመኑ አይሁድ ናቸው አመነናል የሚሉ ናቸው ግን ሱፐርፊሻል ነው እምነታቸው እና ቁጥር 42 ላይ ምን ይላል ኢየሱስም አላቸው ይላል እግዚአብሔርስ አባታችሁ ከሆነ በወደዳችሁ ይነበር ስለዚህ ኢየሱስን አይወዱም ማለት ነው አመነናል ብለው በወደዳችሁ ይነበር እኔ ከእግዚአብሔር ወጥቼ መጥቻለሁና እርሱ ላከኝ እንጂ ከራሴ አልመጣሁምና ይልና ንግግሬን የማታስተውሉ ስለምንድር ነው ቃሌን ልትሰሙ ስለማትችሉ ነው ይልና እናንተ ከአባታችሁ ከዲያብሎስ ናችሁ ይላል በኢየሱስ አመነዋል ግን ገና በዲያብሎስ ናችሁ ምን ማለት ነው ዓለም ሁሉ በክፉ ተይዟል ዓለም ሁሉ በዲያብሎስ ተይዟል የእግዚአብሔር ነን እያሉ የዲያብሎስን ፈቃድ ነው የሚያረጉት ተመልከቱ ቀጥሎ የሚለው ቁጥር 44 ላይ እናንተ ከአባታችሁ ከዲያብሎስ ናችሁ ለምን የአባታችሁን ምኞት ልታደርጉ ትወዳላችሁ ስለዚህ የእነኚህ ገና የኢየሱስ አልሆኑም ለምን የኢየሱስን ምኞት የኢየሱስን ናፍቆት የኢየሱስን ቃል ሳይሆን የሚያረጉት የዲያብሎስን ምኞት ነው የሚያረጉት በኢየሱስ ነን ይላሉ ግን የዲያብሎስ ናቸው በኢየሱስ ነን ይላሉ ግን ገና በአብርሃም ይመካሉ በአብርሃም ብቻ ሳይሆን ኢየሱስን የሚያነጻጽሩት ከነቢያቶቻቸው ጋር ነው ኢንፋክት ነቢያቶቻቸውና አብርሃም ላይ ኢየሱስ ክርስቶስን እታች አድርገው ነው ያመኑት ነቢያቱንና አብርሃምን እላይ ከፍ ያለ ቦታ ኢየሱስን ደግሞ ዝቅ አድርገው ግን አምነናል ይላሉ እውነተኛ እምነት ኢየሱስን ጌታ የሚያደርግ እምነት ነው ኢየሱስ ክርስቶስን ጌታ በማድረግ የሚገኝ እምነት ነው እነኚህ ግን ኢየሱስ ክርስቶስን እንደ ጌታ ሳይሆን እንደ አንድ ከአብርሃምና ከነቢያቱ በታች እንዳለ ሰው አድርገው ነው የሚያምኑት አባታችን አብርሃም ነው ብለው ገና ይመካሉ ወደ ታች ደግሞ ዝቅ ብለን በምናይበት ጊዜ ማነጻጸሪያቸው ነቢያት ነበሩ ቁጥር 52 ተመልከቱ አይ በቃ አሉት አንተ አሁን እንዲያውም ጋኔን አለብህ አሉት ጋኔን እንዳለበት አሁን አወቅን አሉት ለምንድን ነው ይሄንን ያሉት እኔን ብታምኑ ለዘላለም ትኖራላችሁ የሚያምነኝ ለዘላለም ህይወት ይሆንለታል ሞትን አያይም እያለ ጌታ ኢየሱስ ስላስተማረ በቃ አንተ ሳምራዊ ነህ ጋኔን አለብህ አሉት ቁጥር 51 ጀምሮ እውነት እላችኋለሁ ቃሌን የሚጠብቅ ቢኖር ለዘላለም ሞትን አያይም አለ እንግዲህ ነኝ ያመኑ ክርስቲያኖች ነን ባዮች ናቸው ያመኑ አይሁድ ናቸው እና ቃሌን የሚጠብቅ ቢኖር ለዘላለም ሞትን አያይም ሲል ተመልከቱ መልሳቸው ጋኔን እንዳለበት አሁን አወቅን አብርሃም እንኳን ሞተ ነቢያትም አንተም ቃሌን የሚጠብቅ ቢኖር ለዘላለም ሞትን አይቀምስም ትላለህ በእውኑ አንተ ከሞተው ከአባታችን ከአብርሃም ትበልጣለህን ነቢያትም ሞቱ ራስን ማን ታረጋለ ስለዚህ ነቢያትና አብርሃም ጋር ገና ያነጻጸሩ ኢየሱስ ክርስቶስን እታች የሚያረጉ ነበሩ ይሄ አይነት አማኝነት ጥልቀት የሌለው አማኝነት ለውጥ የሌለበት አማኝነት ምልክቶች ናቸው እነኚህ ያመኑ አይሁድ ናቸው እምነታቸው ግን ስስ ነው እምነታቸው የውጭ ነው እምነታቸው የአፍ ነው እምነታቸው ለውጥ የሌለበት ነው እምነታቸው ስቲል መመካታቸው በሌላ ነው ሌሎች ጀግኖች አሏቸው ነቢያት አሏቸው አብርሃም አላቸው ገና ከድሮ ጋር የነበራቸው ነገር አልተቆረጠም እምነታቸው ህይወታቸውን ግልብጥብጡን ያወጣ ሳይሆን አርተፊሻል የሆነ ከላይ የተቀባ እምነት ነው እንጂ እውነተኛ አማኞች አልነበሩም የዮሐንስ ወንጌል ምዕራፍ 8 ቁጥር 31 ጀምሮ አመኑ የተባሉት የውጭ ኮንፌሽን እምነት ነው እንጂ ውስጥን ገልብጦ የሚለውጥ እምነትና መመኪያቸውና ጌታቸውን ኢየሱስ ክርስቶስን ብቻ የሚያደርግ እምነት አልነበረም። ልክ ይሄ አንዳንድ ጊዜ የሚመስል ግን ጥንካሬ የሌለው ዕቃ መንገድ ላይ እንደምናገኘው ማለት ነው። ጠንካራ የሚመስል ግን ጥንካሬ የሌለው ዕቃ ማለት ነው። ፎርጂድ እያለን የምንጠራው ማለት ነው። መንገድ ላይ እናየዋለን ኦሪጂናሉን ይመስላል ቀለሙ ይመስላል ሁሉ ነገር ይመስላል ሲሞከር ግን ጥንካሬ የለውም። እንደዛ አይነት እምነት ነው ይሄ የተመሳሰለ እምነት ነው ኢየሱስን እናምናለን ብለው የተቀበሉ ናቸው ከፍርሃት በመነጨ ኢየሱስ ክርስቶስን የተከተሉ ናቸው ግን ሪሊ ጥንካሬ የለውም ገና ስቲል ከአብርሃም ጋር ነው ገና ከነቢያት ጋር ነው ገና ኢየሱስ ክርስቶስን ጌታና ዋና ያላረገ ህይወታቸውን ያለዋወጠ በአብርሃም የነበረውን የጽድቅ ጥማትና የሥራ በህይወታቸው ያላሳዩ መታዘዝ የሌለበት በቃሉ የማይኖሩ አማኞች ናቸው ያምናሉ በእኛ በዘመናችን አነጋገር ያምናሉ ግን ደቀ መዛሙርት አልሆኑም ያምናሉ ግን እውነተኛ ደቀ መዛሙርት አልሆኑም ስለዚህ የነኚህን ሰዎች ግልብ እምነት ጌታ ኢየሱስ ቻሌንጅ ሲያረገው ነው የምንመለከተው ቁጥር 31 ጀምሮ ጌታ ኢየሱስ ደቀ መዛሙርቴ መሆን ከፈለጋችሁ ብሎ ለነኝን ያወራው ስለዚህ እናምናለን የሚሉትን እውነተኛ ደቀ መዛሙርት ማለት እውነተኛ ተከታይ ማለት እውነተኛ የኢየሱስ ክርስቶስ ፎሎወርስ ተከታዮች ስርዓት ይዘው የሚከተሉት በዲሲፕሊን ከርሱ ጋር የሚሆኑት ዲሳይፕል አመነናል ብለዋል። አሁን ካመኑት መካከል ደግሞ እነርሱን ደቀ መዛሙርት ለማድረግ ነው ጌታ ኢየሱስ የሚያስተምረው ቁጥር 31 አሁን እናንተ በእውነት ደቀ መዛሙርት ለመሆን ከፈለጋችሁ ይሄ ነው መንገዱ ነው ከዚህ ቀጥሎ ያለው ትምህርት። ስለዚህ ዛሬ አንድ ነገር ላይ እንድናተኩር ነው ሐሳቤ። ይሄ በጣም ብዙ ሰዎችን በቤተ ክርስቲያን ውስጥ ያሉ እና ምናለን የሚሉ ሰዎችን የሚመለከት ነው። እምነታችን ውስጣችንን ገለባብጦ ኢየሱስ ክርስቶስን ዋና ያረገ ነው ወይስ እምነታችን ዝም ብሎ ለውጥ የሌለበት መታዘዝ የሌለበት ዝም ብሎ የጅምላ እምነት ነው? በሌላ አገላለጽ እውነተኛ የክርስቶስ ደቀ መዛሙርት ነን ወይስ አመነናል የምንል ያንደበት ነን ነው? ስለዚህ ጌታ ኢየሱስ ነኝን አይሁድ እውነተኛ ደቀ መዛሙርት አይደላችሁም ነው ክርክሩ። እውነተኛ ደቀ መዛሙርት መሆን ከፈለጋችሁ ይሄ ነው መንገዱ ነው። ስለዚህ አንድ እንድናተኩርበት የምፈልገው ቁጥር 31 ላይ እውነተኛ ደቀ መዝሙርነት ምንድን ነው መለያው? አምናለሁ ያለ ሁሉ የክርስቶስ እንዳልሆነ እናውቃለን። መጽሐፍ ቅዱስ በግልጽ ይነግረናል። ማቴዎስ 7 ምን ይነግረናል? ማመን ብቻ ሳይሆን ማገልገል እንችላለን። እውነተኛ ሳንሆን እናምናለን። ጌታ ሆይ ያሉ መኖር ይቻላል። ይሄ እውነተኛ ያልሆነ ነው። ስለዚህ እውነተኛ አማኝነት አሁን ጌታ ኢየሱስ ከዚህ ቀጥሎ ያስተማረው እና እግዚአብሔር ቢረዳን አይናችን ተከፍቶ ማየት ያለብን ታዲያ እውነተኛ አማኝነት እውነተኛ ደቀ መዝሙርነት መለያው ምንድን ነው? እነኚህ ሰዎች እናምናለን እያሉ የዲያብሎስ ናቸው አላቸው ጌታ ኢየሱስ። እውነተኛው ምን አይነቱ ነው ያለን እንደሆነ የእውነተኛ ደቀ መዝሙርነት ዋና መለያ በክርስቶስ ትምህርት መጽናት ነው። በክርስቶስ ትምህርት መጽናት በቃሉ መጽናት በቃሉ መኖር ነው። ቃሉን መታዘዝ እንደ ቃሉ መኖር ነው የደቀ መዝሙርነት መለያ። የደቀ መዝሙርነት መለያ ዝም ብሎ ንግግር አይደለም። የደቀ መዝሙርነት መለያ ዝም ብለን እናምናለን ብቻ አይደለም። ደቀ መዝሙር የሚለየው በክርስቶስ ትምህርት ሲኖር ነው። በክርስቶስ ትምህርት ሲኖር ዲሳይፕል ትምህርት ነው። ተምሮ የተማረውን ሲኖር በቃሉ መጽናት ነው ምልክት። ስለዚህ ቁጥር 31 ተመልከቱ። ኢየሱስ ያመኑትን አይሁድ እናንተ በቃሌ ብትኖሩ ልክ ቤት ውስጥ እንደመኖር ነው ማለት ነው። በቤት ውስጥ እንደሚኖረው በቃሌ ብትኖሩ ብትተገብሩት ሁሉ ጊዜ ማለት ነው። በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ። ስለዚህ ይሄ አላረለ በጅምላ ግር ብለው ሲመጡ ቁጥር ፈላጊ ቢሆን ይሰበስባቸዋል። ኢየሱስ ክርስቶስ ዓላማው ትልቅ ጅምላ ቁጥር መሰብሰብ እንዳልሆነ ግልጽ ነው። በአንተ አመነናል ሲሉ ይሰበስባቸው ነበር። ግን የክርስቶስ ትምህርት ምንድን ነው? አሁን በእውነት ደቀ መዛሙርቴ መሆን ትፈልጋላችሁ ወይ? በእውነት ደቀ መዛሙርቴ መሆናችሁን ማረጋገጥ ትፈልጋላችሁ ወይ? በእውነት ደቀ መዛሙርቴ መሆን ከፈለጋችሁ መለኪያው ይሄ ነው። በቃሌ ብትኖሩ በቃሉ መኖር በክርስቶስ ቃል መጽናት የክርስቶስን ቃል መታዘዝ እንደ እግዚአብሔር ቃል ሕይወትን መምራት ነው የደቀ መዝሙርነት መለኪያ። ቁጥር 51 እንደገና እንዳለ ክርክሩ እሱ ነው። ግን ቁጥር 51 እውነት እላችኋለሁ ቃሌን የሚጠብቅ ቢኖር ዝዝት ቃሌን የሚጠብቅ ቢኖር ለዘላለም ሞትን አያይም። ቃሌን የሚጠብቅ በቃሌ የሚኖር ማለት ነው። ትእዛዜን የሚጠብቅ ደቀ መዝሙርነትና መታዘዝ እንደዚህ የተጣበቁ ናቸው። እውነተኛ ደቀ መዛሙርት ቃሉን የሚጠብቁ ናቸው። እውነተኛ ደቀ መዛሙርት ቃሉን የሚታዘዙ ናቸው። ደቀ መዝሙርነት እንደዚህ ነው። ጌታ ኢየሱስ አሁን እንኳን የኢየሱስ ደቀ መዝሙርነትም ይሄ ነው። የዲያብሎስ ደቀ መዝሙርነትም ይሄ ነው። የዲያብሎስ ደቀ መዛሙርት ሲሆኑ የዲያብሎስን ምኞት ያደርጋሉ። ቁጥር 44 ሰው የዲያብሎስ ነው የሚባለው የዲያብሎስን ምኞት የዲያብሎስን ፈቃድ ያደርጋል። ሰው የክርስቶስ ነው የሚባለው በመንደር የሚታወቀው የክርስቶስን ፈቃድ የክርስቶስን ምኞት የክርስቶስን ቃል ያደርጋል። ደቀ መዝሙርነት ማድረግ ነው፣ መኖር ነው፣ ድርጊት ነው፣ የተለወጠ ህይወት ነው፣ በቃሉ መጽናት ነው። ይህን ነው ጌታችን ያስተማረው። ብዙዎች አመኑ፣ ደቀ መዛሙርት አይደላችሁም አላችሁ። ደቀ መዛሙርት መሆን ከፈለጋችሁ መንገዱ ይሄ ነው፣ በቃሌ ብትኖሩ። እውነተኛ አማኝነት በቃሉ መኖር ነው፣ ህይወት ነው፣ ተግባር ነው፣ መታዘዝ ነው። መጽሐፍ ቅዱስ ይሄን በግልጽ ያስተምረናል። አዲስ ኪዳን በዚህ ግልጽ ነው። ማቴዎስ ወንጌል ምዕራፍ 28 ሁላችንም እናቀው። ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ታላቁ ተልእኮ ብለን የምንጠራው ክርስቶስ ለቤተ ክርስቲያን የሰጠው ታላቁ ተልእኮ ይሄ ነው። እንግዲህ ሂዱ አለ ጌታ ኢየሱስ አዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ይልና ያዘዝኳችሁን ሁሉ እንዲፈጽሙ እንዲኖሩ እንዲታዘዙ እያስተማራችኋቸው ደቀ መዛሙርቴ አድርጓቸው ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርቴ አድርጓቸው። በጣም ቁልፍ ቃል ነው ለአዲስ ኪዳን። እንግዲህ ሂዱ አዛብን እያጠመቃችኋቸው ከዚያ እያስተማራችኋቸው ብቻ ይመስላችኋል ሰዎች። እያስተማራችኋቸው ደቀ መዛሙርት አድርጓቸው ይላል። ማስተማር ብቻ ሳይሆን እምናስተምራቸውንም ነግሮናል። ያዘዝኳችሁን ይህንን ቃሌን እንዲጠብቁ እያስተማራችኋቸው፣ መጠበቅን መታዘዝን እያስተማራችሁ ነው። ያዘዝኳችሁን ትሰጧችኋላችሁ፣ ግን ያዘዝኳችሁን እንዲጠብቁ እንዲተገብሩ እያስተማራችኋቸው ደቀ መዛሙርት አድርጓቸው። ደቀ መዝሙር ማን ነው? ክርስቶስን ይከተላል፣ በአብ በወልድ በመንፈስ ቅዱስ ስም ይጠመቃል። መታዘዝን እየተማረ ክርስቶስን ይከተላል። ደቀ መዝሙርነት መታዘዝ ነው። ደቀ መዝሙርነት የአፍ ኮንፌሽን አይደለም ብቻ አይደለም። ኢየሱስ ክርስቶስ ጌታ እንደሆነ በአፍ ብትመሰክር ይላል ቅዱስ ቃሉ፣ በአፋችን እንመሰክራለን፣ ግን የአፍ ምስክርነት ብቻ አይደለም። ደቀ መዝሙርነት በአንተ አምነናል ብቻ አይደለም። ይሄማ ይሄው አይሁድም አመኑ። በአንተ አምነናል ብቻ አይደለም፣ ኤክስተርናል ብቻ አይደለም። ደቀ መዝሙርነት ህይወትን በክርስቶስ ቃል መምራት ነው፣ መታዘዝ ነው። ሁለተኛ ዮሐንስ ቁጥር 9 ላይ መጽሐፍ ቅዱስ እንደዚህ ይላል። ሁለተኛ ዮሐንስ 9 ላይ ለሚወጣ ሁሉ በክርስቶስም ትምህርት ለማይኖር ሰው አምላክ የለውም ይላል። በክርስቶስ ትምህርት ለማይኖር ሰው አምላክ የለውም፣ በክርስቶስ ትምህርት ለሚኖር አብና ወልድ አሉት ይላል። ስለዚህ ለዮሐንስ ሰው በአብ ለመሆኑ አብም በእርሱ ለመሆኑ አብና ወልድ ያለው ሰው ወይ የሌለው ሰው መታወቂያው በክርስቶስ ትምህርት መሄዱ ወይም አለመሄዱ ነው። ደቀ መዝሙርነት መታወቂያው ንግግር አይደለም። ደቀ መዝሙርነት መታወቂያው መታዘዝ ነው። እና በክርስቶስ ትምህርት የሚኖርና የማይኖር ሰው መለኪያው ይሄ ነው የሚለው ክርስቶስ አብና ወልድ ያለው ክርስቶስ ያለው ሰው የሚታወቀው በክርስቶስ ትምህርት ይኖራል፣ ያኛው በክርስቶስ ትምህርት አይኖርም። ዲሳይፕልሺፕ ኦቢዲየንስ ነው። ዲሳይፕልሺፕ መታዘዝ ነው። ደቀ መዝሙርነት መታዘዝ ነው። ያመኑትን አይሁድ ታዘዙ፣ ደቀ መዛሙርቴ ትሆናላችሁ እንዳለ ጌታችን ማለት ነው። እውነተኛ ደቀ መዝሙርነት ጽናት ነው። በእግዚአብሔር ቃል መጽናት ነው፣ ማሳየት ነው፣ መታዘዝ ነው። ዕብራውያን ምዕራፍ 3 ቁጥር 14 ላይ መጽሐፍ ቅዱስ እንዲህ ይላል። ዕብራውያን 3 14 የመጀመሪያ እምነታችንን እስከ መጨረሻ አጽንተን ብንጠብቅ የክርስቶስ ተካፋዮች ሆነናል። ስለዚህ የክርስቶስ ተካፋዮች የሆኑ ሰዎች የሚታወቁት የተቀበሉትን እምነት እስከ መጨረሻ በመጠበቅ ነው። ፐርሰቨራንስ ጽናት የደቀ መዛሙርት መለያ ነው። ጸንተን ነው የእግዚአብሔር መንግስት የምንወርሰው። በመልካም ስራ በመጽናት በክርስቶስ ትምህርት በመጽናት ባመንነው በተማርነው በክርስቶስ ትእዛዛት በመጽናት ነው ደቀ መዝሙርነት ማለት ነው። ጠቅላላ ዕብራውያን መጽሐፍ እንዳለ ይህን ነው የሚያስተምረን። ዕብራውያን 11 ላይ ያሉ የእምነት አባቶች በሙሉ ጸንተው የኖሩ ናቸው። የተሰጣቸውን የተስፋ ቃል ታዘው የኖሩ ናቸው። ታዘው አልፈው እስከ መጨረሻ ጸንተው የእግዚአብሔርን ተስፋ የወረሱ ናቸው። ስለዚህ ጌታችን በዮሐንስ ወንጌል ምዕራፍ 8 ያስተማረው ነገር ይሄ ነው። እውነተኛ ደቀ መዝሙርነት በክርስቶስ ትምህርት መኖርና መጽናት ነው። እግዚአብሔር ያወጣን መዳን ማለት የዲያብሎስ ልጆች ሆነን የዲያብሎስን ፈቃድ ከምንፈጽምበት ሕይወት አወጣንና ክርስቶስን አምነን የክርስቶስን ፈቃድ ወደምንፈጽምበት ሕይወት ውስጥ ነው ያስገባን። እደግማለሁ ይህንን፣ እግዚአብሔር ያወጣን በዲያብሎስ ሆነን የዲያብሎስን ፈቃድ ከምንፈጽምበት ሕይወት አወጣንና አሁን የክርስቶስ ሆነን የክርስቶስን ፈቃድ ወደምንፈጽምበት ሕይወት ነው ያመጣን። አንዳንድ ሰዎች በክርስቶስ ነን እያሉ ስቲል የዲያብሎስን ፈቃድ ያረጋሉ። ምሳሌ ዮሐንስ 8 ላይ ያመኑት አይሁድ የክርስቶስ ነን ያንተ ነን በአንተ አምነናል እያሉ የአባታቸውን የዲያብሎስን ፈቃድ ያረጋሉ። በቤተ ክርስቲያን ውስጥ ሆኖ ለእግዚአብሔር ሕግና ለክርስቶስ ትእዛዛት አለመገዛት ዲያብሎሳዊነት ነው፣ የዲያብሎስ እምነት ነው። እውነተኛ ደቀ መዝሙርነት ደግሞ በክርስቶስ ትምህርት ለመጽናት የሚኖር በጽናት የሚኖር ነው። ደቀ መዝሙርነት መታዘዝ ስለሆነ ማለት ነው። ምናልባት ይሄ ጥልቅ ነገር የሚያስፈልገው ነው ጥልቅ ውይይት የሚያስፈልገው ነው ሜቢ የሚከተለውን ጥልቅ ውይይታችን እዚህ ላይ ብናደርግ ጥሩ ነው ብዬ አስባለሁ መታዘዝ እና እምነት ጥልቅ ትምህርት ሆነው ልንማራቸው የሚገቡ ናቸው በተለይ በወንጌላን አማኞች ዙሪያ ብዬ አስባለሁ ምክንያቱም ወንጌላን አማኝነት መጽሐፍ ቅዱስ በግልጽ እንደሚያስተምረን በእምነት ነው የፕሮቴስታንት ሪፎርሜሽን እና ተሐድሶም ሲጀምር እምነት ብቻ ነው በስራ ሳይሆን ጽድቅ የሚገኘው በእምነት ብቻ ነው ደግሞ መጽሐፍ ቅዱስ ልክ ነው ይህንን ነው የሚያስተምረን ትምህርቱ ልክ ነው ሰው የሚጸድቀው በስራው ሳይሆን በእምነቱ ነው መጽሐፍ ቅዱስ ይህንን ነግረናል ሮሜ ምዕራፍ 4 የሚያስተምረን ይሄ ነው ሁሉ ኃጢአትን ሰርተዋል ይላል ሮሜ ምዕራፍ 3 ላይ ቁጥር 23 ጀምሮ ልዩነት የለም ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎድሏቸዋል በክርስቶስ ኢየሱስ በሆነ ቤዛነት እንዲያው በጸጋው ይጸድቃሉ እንዲያው በጸጋው ነው የምንጸድቀው እንጂ ስራ አቅርበን አይደለም የምንጸድቀው በስራ መጽደቅ ቢኖር ማንንም ሁሉ ተኮንነዋል ሁሉ ከኩነኔ ስር ሆነዋል መጽሐፍ ቅዱስ ይሄን ያስተምረናል ከዚህ በፊትም አይተነዋል ስለዚህ የጸደቅነው በእምነት ነው የጸደቅነው በእምነት ነው ሮሜ ምዕራፍ 4 ላይም እንደ ደሞዝ አይደለም ጸጋ ነው የተቀበልነው እኛ አሁን እግዚአብሔር የሰጠነን የዘላለም ህይወት እንደ ደሞዝ አይደለም የተቀበልነው ምን ማለት ነው ስራ ሰርተን እንደምንቀበለው የወር ደሞዝ አይደለም ህይወት የተሰጠን የዘላለም ህይወት የተሰጠን እንዲሁ በነፃ ነው የተሰጠን ጸጋ በነፃ የተሰጠ የእግዚአብሔር የዘላለም ህይወት ስጦታ ነው ስለዚህ በስራ ለመጽደቅ የሚታገሉ ሰዎችን መጽሐፍ ቅዱስ የሚነግራቸው ስራህ በክርስቶስ በመስቀሉ ላይ ስለተሰራ ስራህን በሰራው በክርስቶስ በዓለም መድኃኒት በክርስቶስ ስታምን ትጸድቃለህ እንጂ ስራ ተከምሮ አንጸድቅም ስራ ተከምሮ መጽደቅማ ብንችል ኖሮ የዓለም መድኃኒት የሆነ ክርስቶስ መምጣት አልነበረበትም መድኃኔ ዓለም የመጣው መስራት ስላልቻለን ነው ሊሰራልን ስራችንን ሊሸከም ጽድቃችን ሊሆንልን ነው የመጣው ስለዚህ እሱን ስናምን ነው የምንጸድቀው በነፃ በእምነት ብቻ ነው የምንጸድቀው ነው መጽሐፍ ቅዱስ የሚያስተምረን At the same time, ግን እውነተኛው የአጽዳቂው እምነት faith that justifies አጽዳቂው እምነት በምን ይታወቃል ያለን እንደሆነ ያጸደቀው እምነት በስራ እንድንኖር ያደርጋል እምነት በስራ የሚገለጥ ነው በመታዘዝ የሚገለጥ ነው ያዕቆብ መጽሐፍ የሚያስተምረን ይሄ ነው ያለበለዚያ የሞተ ነው የውሸት እምነት ነው እምነት በስራ ካልተገለጠ እምነት የክርስቶስን ትምህርት በመታዘዝ ካልተገለጠ እውነተኛ ትምህርት አይደለም እውነተኛ እምነት የክርስቶስን ትምህርት በመኖር በመግለጥ በመታዘዝ የሚገለጥ ነው እምነት በስራ የሚገለጥ ነው ኢንፋክት ማመናችን አመንን ስንል አምነናል ይታይ ይሆናል ልክ እንደነዚህ አይሁድ ደቀ መዛሙርት እውነተኞች መሆናችን የሚታወቀው ግን በስራ በክርስቶስ የተሰጠንን ይሄንን እምነት በስራ ስንተገብረው ነው መጽሐፍ ቅዱስ ያስተማረን ስለዚህ መጽሐፍ ቅዱስ የሚያስተምረን ይሄ ነው ስለዚህ ዛሬ ይሄንን ክፍል ከመጨረሳችን በፊት የሚቀጥለውን በዝርዝር ለማየት እንሞክራለን ብዙ ይሄንን ትምህርት የምንከታተል ሰዎች አማኞች እንደሆንን ወይ ደግሞ በማመን ሂደት ውስጥ ያለን እንደሆንን ሃይማኖት ያለን ሰዎች እንደሆንን እገምታለሁ ልክ ጌታችንን ይሰሙት የነበሩት አይሁድ ተሰብስበው የነበሩ አይሁድ የእምነት ሰዎች እንደሆኑ የሃይማኖት ሰዎች እንደሆኑ ሁሉ አብዛኞቻችን የሃይማኖትና የእምነት ቤተሰቦች እንደሆንን እገምታለሁ ትልቁ ጥያቄ ዮሐንስ 8:31 ጀምሮ የሚያስቀምጠልን ትልቁ እምነት ግን ትልቁ ትምህርት ምን አይነት ነው እምነታችን ምን አይነት ነው ያመኑት አይሁድ አይነት እምነት ነው እናምናለን እያሉ ስቲል በአብርሃም ላይ የተንጠለጠለው አይነት ነው እናምናለን እያሉ ስቲል የዲያብሎስን ፈቃድ እንደሚፈጽሙት አይነት ነው እንደዚህ አይነት ብዙ ክርስቲያኖች ስላለን ነው ይሄንን የምናገረው ወይስ እንግዲህ ምን እናድርግ በሚል ሞቲቭ ተነስተን ሉቃስ ወንጌል 3 ላይ እንደምናነበው በንስሐ ፍሬ በተሞላ ህይወት ውስጥ ነው የምንኖረው ወይስ አርቲፊሻል የሆነ ውጫዊ የሆነ ውስጥን ያለወጠ አማኝነት ነው ህይወታችን ብዙ እንደዚህ አይነት ክርስቲያኖች አለን በቤተክርስቲያን ውስጥ እንመላለሳለን ቤተክርስቲያን ውስጥ የሚደረጉ ነገሮችን እናረጋለን የህይወት ለውጥ ግን የለም የመታዘዝ ነገር የለም ደቀ መዝሙርነት የህይወት ለውጥ ነው በክርስቶስ ትምህርት መጽናት ነውና እምነታችን ምን አይነት ነው ልክ እንደ ዮሐንስ ወንጌል ምዕራፍ 2 ነው የሚተማመንበት ጀኑዊን እምነት ነው ወይ ጀኑዊን እምነት እውነተኛው እምነት ደግሞ የሚታወቀው በመታዘዝ በህይወት መለወጥ ስለሆነ ማለት ነው በጸጋ ከዳንን በጸጋ የዳንበት እምነታችን በስራ ደግሞ ሊገለጥ ይገባል ጸጋ የምንኖርበት ኃይል ነው። ጸጋ የምንታዘዝበት ኃይል ነው። እግዚአብሔር በጸጋ አጸደቀን ስንል እንዲሁ በነጻ ተቀበለን ዘን ጸጋ አልተለየንም። ቲቶ መጽሐፍ እንደሚነግረን ዓለምን ሁሉ የሚያድን ጸጋ የእግዚአብሔር ጸጋ ተገልጧል። ይሄ ጸጋ ምን ያረጋናል? ወደ ክርስቶስ ያመጣናል። ወደ ክርስቶስ ካመጣን በኋላ ግን አይለየንም። እግዚአብሔርን በመምሰል በቅድስና እንድንኖር ደግሞ ኃይላችን ይሆናል ጸጋ ማለት ነው። እና የዛሬው ቻሌንጅ በፊታችን የምናቀርበው ይሄ ነው። ኢየሱስ ክርስቶስን የማመን ምልክቱ በክርስቶስ ትምህርት መጽናትና መታዘዝ ስለሆነ በመጽናትና በመታዘዝ የተሞላ የሚገለጥ የሚታይ እምነት እንዲኖረን እግዚአብሔር ይፈልጋል።
Yeah.